በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። ያለፈውን 17ኛ ትምህርታችንን ማቅረባችን ይታወሳል። የዛሬው ትምህርታችን ክፍል 18 ነው የሚሆነው። እግዚአብሔር አምላካችን እንድረዳን አሁንም ደግሞ በጸሎት እንጀምራለን፣ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን፣ በእድሜያችን ላይ እድሜ ስለጨመርክ በመልካምነት እግዚአብሔር ሆይ ጥበቃህን ስላበዛህልን፣ ሰላምን ስለሰጠህን፣ ክብርን ስለሰጠህን እግዚአብሔር ሆይ ለዘላለም እንባርካሃለን። ይህንን ትምህርታችንን ደግሞ አንተ ባርክልን ጌታ ሆይ በመንፈስ ቅዱስ እነሆ ምራን። አንተ የምትለውን ብቻ እንድንል አንተ ማትለውን ደግሞ እንዳንል ጠብቀን እግዚአብሔር አምላክ ሆይ ውይይታችንን ትምህርታችንን ሁሉ ባርክልን በኢየሱስ ክርስቶስ ስም አሜን። ያለፈው ትምህርታችን የተለያዩ ዓለም ክፍል ያሉትን የዓለምን ሕዝቦች ሰይጣን በምን በምን መልክ ከእግዚአብሔር ጸጋ እንደለየ ወይም ደግሞ በትክክል መጽሐፍ ቅዱሳዊ የሆነውን እምነት ተከትለው ጌታን እንዳያመልኩ እንቅፋት እንደሆነና በተሳሳተ አቅጣጫ እየመራ እንዳለ ሃይማኖተኞች እንደሆኑ በማሳየት ግን በግል ሕይወታቸው እግዚአብሔርን እንደሚገባ እንዳመልኩ ምን ያህል አቅጣጫ እያሳሳተና እያሳተ እንዳለ አይተናል። በተለይ በመጨረሻው ትምህርታችን በአፍሪካ ያለውን አንስተን ነበር። እንግዲህ ከዚሁ ጋር የተያዙ ጥቂት ነጥቦችን ዛሬ ማንሳት ይኖራል። ከዛ ይህንን ሀሳብ ከመጠቅለላችን በፊት የጸጋ ስጦታ እና አጠቃቀማቸውን ከመጀመራችን በፊት ከአጠቃላይ ርዕሳችን ጋር በተያያዘ ሁኔታ ማጠቃላይ ሀሳቦችንም አቀርባለሁ። እንግዲህ በአፍሪካ ባለፈውም እንደተነጋገር ነው ሰይጣን በህዝቡ መካከል እውነተኛ ፍቅር በማሳጣት በዘር በጎሳ ጥላቻ ወይም በጎሳ መራራ ጥላቻ የምንለው በመከፋፈል በሙስና ማለት በጉቦ እንደዚሁም ደግሞ አግባብ የሌለውን ጥቅም እንድናገኝ በማድረግ ወይም ደግሞ በዛ አይነት አካሄድ ማለት ነው፣ ንጹህ አስተዳደርና ቅንነት ያለበት የህዝብ አካሄድ እንዳይኖር በማድረግ በባዕድ አምልኮ ጥንቆላም እዚህ ውስጥ ይመጣል። አስማትም መንፈሳዊ ሰዎች ነን እንኳን እያሉ በዚህ ውስጥ የመሳተፍ ነገር ማለት ነው። በዚህ መልክ በአጠቃላይ በጤናማ ባልሆነ የህብረተሰብ አካሄድ አመራር እርስ በርስ ባለን ግንኙነት ጤናማ ያልሆነ ነገር እንዲኖር በማድረግ እግዚአብሔር በቃሉ ለህዝቡ የሰጠውን በህግ እንድንጥስ በማድረግ ማለት ነው። ይህ ማለት ወደ እግዚአብሔር እንጸልያለን ወይም የእግዚአብሔርን ስም እንጠራለን፣ ግን በመጽሐፍ ቅዱሳዊ መልክ አይደለም እያደረግን ያለ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ ግልጽ ወደ መልእክት አስቀምጧል። ከዚህም ወደ ግራም ወደ ቀኝ መሄድ እንደማንችል ማለት ነው። በዚህ መልክ በአፍሪካ ያለ ሁኔታ እንደ ሌሎቹም ችግር ያለበት እንዲሆን ማለት ሌሎቹ የተለየ መልክ አላቸው። በዛም ምክንያት የእግዚአብሔርን መንግስት ለማውረድ እንደ እግዚአብሔር ቃል ነው መኖር የሚገባል። ባለፈው በስም ሃይማኖተኞች ናቸው በሚላቡ ማለት በሌላው ግን እውነተኛ ክርስትና እየተኖረ አይደለም የሚለውን ማንሳታችን ይታወሳል። በምስራቁ ደግሞ በጣዖት አምልኮ በሌላ ሃይማኖትን ለሃይማኖት የሚቀሩ አድርገው ግን ጣዖትን እንዲያመልኩ በማድረግ በጥንቆላ ስራ በሌላ ደግሞ በዚህ መልክ ከእግዚአብሔር መንገድ ለይቷቸዋል ማለት ነው። በሌላ በኩል ግን እነሱ ጋር ደግሞ ጥሩ ያለው ነገር አንስተናል። በማህበራዊ ኑሮ አስተዳደሩ፣ እርስ በርስ መበዳደሩ እጅግ በጣም ከአፍሪካ ትልቅ ልዩነት እንዳለው እና ሰው በምድር ላይ መልካም ኑሮ በመልካም አስተዳደር የሚኖርበት አብዛኛው ነገሮች እየተስተካከሉላቸው አቅጣጫቸው ተስተካከሉ መሆኑን አይተናል። ነገር ግን በአፍሪካ ደግሞ ክርስቲያን በሚባሉት ሀገሮች እንኳን ሳይቀር ማለት ነው ይሄ ነገር እንዲጎድል በማድረግ ማለት ነው አስተዳደር እርስ በርስ መገፋፋት እንግዲህ የእግዚአብሔርን ስም እየጠራ እርስ በርሳችን ደግሞ የምንገፋፋ እና አግባብ ያልሆነው ነገር የምናገር ከሆነ በሁለቱም በኩል የእግዚአብሔርን ሕግ ተላልፈናል ማለት ነው። እግዚአብሔርን ባናመልክ እርስ በርሳችን ጥሩ ግንኙነት ኖሮ ጥሩ አስተዳደር ኖሮ ጥሩ አካሄድ ኖሮ ይሄ በማህበራዊ ኑሮ ውስጥ እግዚአብሔር ለሰዎች የሰጠው እርስ በርሳችሁ አንዱ ለሌላ ክፉን አታድርጉ ያለው ነገር አለማድረግ ኖሮ ወደ እግዚአብሔር ደግሞ እግዚአብሔርን በአግባቡ መመለክ ካልተቻለ ወይም ይሄ ካልተደረገ በዚህ ምክንያት ደግሞ በዚህ አቅጣጫ ያሉ ሰዎች ከእግዚአብሔር መንፈስ ከእግዚአብሔር ጸጋ ተለይቷል፣ ከእግዚአብሔር መንግስት ጎለዋል ማለት ነው። በሌላው በኩል ደግሞ የእግዚአብሔርን ስም እየጠሩ እግዚአብሔር አምላካችን ነው እያሉ እናመልካለን እያሉ በሌላ በኩል ደግሞ በማህበራዊ ኑሮ እርስ በርስ ያለን ግንኙነት ተበላሽቶ እርስ በርሳችን የምንበዳደልም ከሆነ የእግዚአብሔርን ፈቃድ እየተላለፍነን እና አሁንም የእግዚአብሔር ክብርና የእግዚአብሔር የመንግስቱ ወራሾችነት ማለት አንችልም። ቃሉ በግልጽ ስለምናገር ማለት ነው። ስናስተምር በቃሉ ያለው ነው የምናስተምረው። ስንናገር ከቃሉ ውጭ የሆነው ነገር ብንጨምር ወይም ደግሞ ብንቀንስ የእግዚአብሔር ቃል ያንን እንዳናደርግ አጥብቆ ያስጠነቅቀናል። ስለዚህ እግዚአብሔርን እወዳለሁ እያለ አጠገቡ ያለውን ወንድሙን የሚጠላ ነፍሰ ገዳይ ነው ነው የሚለው። ነፍሰ ገዳይ ደግሞ የእግዚአብሔርን መንግስት አይወስም ነው የሚለው። እንግዲህ ይሄ መጽሐፍ ቅዱስ በግልጽ የሚያስቀምጠው እግዚአብሔርን አመልካለሁ እያለ ወንድሙን የሚጠላ እርሱ እውነተኛ የሚያመልክ እንዳይደለም፣ ወንድሙን የሚጠላ ነፍሰ ገዳይ ነው እኮ ነው የሚለው። እርስ በርሳችሁ ተዋደዱ ስል በሁሉም ነገር ነው፣ በአስተዳደር በማህበራዊ ኑሮ፣ በእርስ በርስ በምንኖረው ኑሯችን፣ አብረን ስንሰራ፣ አብረን ስንኖር፣ አብረን ስንበላ ስንጠጣ፣ አብረን ስንወጣ ስንገባ፣ እርስ በርሳችን እንዳንበዳደል መጠንቀቅ አለብን ማለት ነው። ይሄ ደግሞ በአዲስ ኪዳን ውስጥ ባለፈው በፍቅር በምድር በተሰጠው ትምህርት ላይ ዋና ማዕከላዊ ሀሳብ ነው። ይሄ ነገር አሁን በዚህ ነገር ላይ አሁን አፍሪካ ትልቅ ችግር አለበት። እግዚአብሔርን እናመልካለን የሚሉ ሰዎች እርስ በርሳቸው የሚገዳደሉ በመንፈስ ብቻ ሳይሆን በስጋ የሚገዳደሉ ሩዋንዳ አይነት ማለት ነው። የሩዋንዳው ጎልቶ ታየ እንጂ በአፍሪካ ምድር በአብዛኛው በቃ ኑሮ በጣም አስከፊ ነው። በተለይ እርስ በርስ በምንዞረን ግንኙነት ማለት ነው። መንፈሳዊ ወይም ክርስትና የክርስትና ህይወት ሁለት መሰረታዊ ነገሮችን ይይዛል። አንደኛ ከእግዚአብሔር ጋር ያለን ግንኙነት፣ እሱ ጤናማ መሆን አለበት፣ እግዚአብሔርን እንደ ቃሉ ማምለክ አለብን ማለት ነው። ሁለተኛው ደግሞ እርስ በርሳችን ያለን ግንኙነት ነው። ይሄም ጤናማ መሆን አለበት። ሁለቱ ነገሮች ጤናማ ሲሆኑ ብቻ ነው የእግዚአብሔር የመንግስቱ ወራሾች የምንሆነው። ይህንን መጽሐፍ ቅዱስ አጠቃሎ በምናገርበት ሀሳብ አጉልቶ የሚያሳየው ሀሳብ ነው። እግዚአብሔርን እናመልካለን እያል እየጾምን እየጸለልን ሌላው ሁሉ ለእግዚአብሔር የሚገባውን መስዋዕትነት ሁሉ እያደረግን የራሳችን ህይወት እንኳን ሳይቀር በሃይማኖት ክናት ለእግዚአብሔር ራሳችንን እንኳን እየሰጠን ይህ ማለት ከእግዚአብሔር ጋር ያለን ግንኙነት ማለት ነው። እንዲህ አይነት እያደረግን ወንድሞቻችንና እህቶቻችንን የምንበድል ከሆነና ሰው ለሰው በሚኖረው ግንኙነት ውስጥ እግዚአብሔር ያዘዘውን ህግ የምንጥስ ከሆነ አንዱን መሰረታዊ ነገር ተጥሏልና አሁንም የእግዚአብሔር የመንግስት ወራሾች ልንሆን አንችልም ማለት ነው። ሁለቱም ነገሮች መሟላት አለባቸው። አንደኛው ጤናማ በሆነ ሁኔታ አምላካችንን እግዚአብሔር የምናመልክበት ይሄ ከእግዚአብሔር ጋር ያለን ግንኙነት ማለት ነው። ከላይ ያለው ግንኙነት። ሁለተኛው ደግሞ እርስ በርስ ያለን ግንኙነት ማለት ነው። ይህንን አንዳንድ ጊዜ ሰዎች ያስተምሩ በእንግሊዝኛ ቨርቲካል ኤንድ ሆሪዞንታል ሪሌሽንሽፕ የሚለው ማለት ነው። ቨርቲካል የሚለው ከአምላካችን ጋር ያለን ግንኙነት ነው። ሆሪዞንታል ደግሞ ከወገኖቻችን ጋር ያለን ከሰው ልጅ ዘር ጋር ከሰው ልጅ ጋር ያለን ግንኙነት ማለት ነው። ራሱ ማላሟላ ከሆነ የሆነ ነገር ጎሏል። ለዚህ እኮ ነው እዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ ትጋችንን ለእሳት መቃጠል አሳልፈን እንኳን ብንሰጥ ፍቅር ከሌለን ከንቱ ነው የሚለው ኩለት ነው። ይሄ ደግሞ እየሆነም ነው ያለው። አሁን በዓለም ውስጥ ብዙ ሰዎች ለጌታ ለእግዚአብሔር ብለው ይሞታሉ። ህይወታቸውን እንኳን ንብረታቸውን ከንብረት በላይ አንድዬ ህይወታቸውን ይሰጣሉ። ነገር ግን ይሄ እንግዲህ መስዋዕትነት ማለት ነው። ይሄ ለስጋ ስጋችንን ለእሳት መቃጠል አሳልፈን ብንሰጥ ሁሉንም ብናደርግ፣ ፍቅር ግን ከሌለን ከንቱ ነው የሚለው እኮ እርስ በርስ ያለን ፍቅር ማለት ነው። አንደኛ ከእግዚአብሔር ጋር ያለን ፍቅር እንዳለ ሆኖ ማለት ነው። ይሄ እርስ በርስ ያለንን ፍቅር ነው በተለይ እዚህ ላይ ጎላ አድርጎ የሚናገረው። ያ ደግሞ ፍቅር ምን አይነት እንደሆነ ደግሞ አንደኛ ቆሮንቶስ ግልጽ አድርጎ ያስቀምጣል። ይሄ ከሰዎች ጋር ያለን ግንኙነት የሚመለከት ሁሉን ነገር ብናደርግ። አሁን በዓለም ክፍል ውስጥ ብዙ ብዙ ሃይማኖቶች አሉ። እግዚአብሔር ያላቸውን አክብሮት ለመግለጽ ህይወታቸው እየሰጡ ያሉ አሉ። ማንኛውንም ነገር እግዚአብሔር ለሚለው ነገር ለዛ ለሚያምኑበት ነገር ያደርጋሉ። ግን በትክክል ደግሞ ጌታ ደግሞ የሚፈልገው መስዋዕትነት ምን እንደሆነ ደግሞ በትክክል መረዳት የእግዚአብሔር ቃል እንደምናገረው ማለት ነው። እነዚህ ሰዎች ግን ጌታን በትክክል ብረዱ ምን ያህል ለጌታ ሊሰጡ እንደሚችሉ እኮ መገመት ይቻላል። ነገር ግን ብዙዎቹ እንደዛ እያደረጉ አሉ። ልጆቻቸውን እንኳን መስዋዕት አድርጋችሁ አቅርቡ ቢባሉ እንኳን ከማድረግ የማይመለ የራሳቸውን ህይወት ከሰጡ ልጆቻቸውን ያለው ነገር ለማድረግ ለእነዚህ ሰዎች አያስቸግርም። ንብረታቸውን መስጠት ሚሊዮንም ቢሊዮንም ዶላር መስጠት ቢኖራቸው ህይወታቸውን ከሰጡ ይሄ ነገር ለእነዚህ ከባድ አይደለም። ነገር ግን የእነዚህ ሰዎች ጉድለቱ ምንድን ነው? በትክክል ህይወት የሚገኝበትን መንገድ አላወቁም። ጌታን እጅግ ይወዳሉ፣ ግን የሚወዱትን ጌታ በትክክል አልተረዱም። ከዚህም የተነሳ መስል በሚመስላቸው መንገድ መስዋዕትነትን እየከፈሉ ናቸው ያሉ። እንግዲህ ለእነዚህ ሰዎች እኮ የፍቅርን ወንጌል እኮ ማሳየት ከኛ ይጠበቃል። እነዚህ ሰዎች ደግሞ እንደዚህ አይነት መስዋዕትነት የሚከፍሉ ሰዎች ትክክለኛ መንገድ ሲያገኙ ደግሞ ሲጠነክሩ በመንፈሳዊ ነገር እነዚህ ተወዳዳሪ የሌላቸው የእግዚአብሔርን ለእግዚአብሔር ራሳቸውን የሚሰጡ ይሆናል። ብዙዎቹ ዘመናቸው ሁሉ ከሰው ተለይተው ከመዝናናት አልፈው የሚያሳልፉት እኮ ጌታን እጅግ ስለወደዱ ነው። ነገር ግን ለእነዚህ ሰዎችም እንግዲህ መንገድ ያስፈልጋል። እንደዚህም እያደረጉ ግን እርስ በርስ ያለን ግንኙነት ከተበላሸ ጌታ በቃሉ በግልጽ እንደሚናገረው የመንግስቱ ወራሾች አይደለም። እንግዲህ ያሳዝናል በእውነት። እኔ አሁን ይህንን ሳስበው በጣም ያሳዝነኛል። እንዲህ ለጌታ የተሰጡ ሰዎች ሆነው ነገር ግን ትክክለኛ መንገድ አለማግኘታቸው ለእነዚህ እኮ በእውነት እያለቀስን መጸለይ እና ደግሞ ወንጌል እንዲሰሙ እኮ ማድረግ አለብን። ፍቅር ማለት ወይ ነው። እነዚህ በትክክል ማንኛውንም ነገር ለጌታ ሰጥተው ነገር ግን በትክክል ያልተረዱ ሰዎች ጌታን ብረዱ ምን ያህል የወንጌል ስራ መስራት እንደሚችሉ ደግሞ መገመት ያስቸግራል። አሁን እንግዲህ ምንድን ነው ይሄ ምንድን ነው? ይህንንም ግን እያደረጉ እንደ ቃሉ ስላልተረዱ በተሳሳተ መንገድ እየሆነ ነው ያለው ማለት ነው። ይሄ የእርስ በርስ ግንኙነትን ነው የሚያመለክተው። እርስ በርስም ጌታን እያመለክን የምናውቅ እየመሰለን እርስ በርስ ያለን ግንኙነት ከተበላሸም የእግዚአብሔርን መንግስት እንዳንድ ወርስ እኮ እንቅፋት የሚሆን ነገር ነው። ይሄ በትክክል ለተረዱት ብቻ ሳይሆን የተረዳ ነው የወንጌል እውነት የገባን በመንፈስ ቅዱስ የተለወጥንም በዚህ ጉዳይ ላይ የእግዚአብሔርን ድምፅ ሰምተን የእግዚአብሔርን ፈቃድ እንደ ቃሉ በአንደኛ ቆሮንቶስ ምዕራፍ 13 እና በብዙ ክፍሎች ስለ እርስ በርስ ፍቅር እግዚአብሔር እንደተናገረው ማናደርግ ከሆነ አሁን እኮ ፍቅር ከሌለን እኮ የእግዚአብሔርን መንግስት እኮ መውረሱ እኮ አስቸጋሪ ነው፣ ጥያቄ ውስጥ ነው ማለት ነው። ለዚህ ነው ይህንን አድርጉ፣ እርስ በርሳችሁ ተዋደዱ። በመጀመሪያ ደረጃ በአጠገቡ ያለውን ወንድሙን የማይወድ እህቱን የማይወድ ያላየውን እግዚአብሔርን ይወዳሉ ቢል እንዴት ይሆናል እኮ ነው። ይሄ የእርስ በርስ ግንኙነት እጅግ አስፈላጊ ነው። ጤናማ የሆነው ነገር ሁለቱ ሲዋሉ ነው የእግዚአብሔርን ክብር የምናየው ማለት ነው። የተስፋ ቃል ወራሾች የደከምንበትን ዋጋ የምናገኘው ሁለቱ ከእግዚአብሔር ጋር ያለው ግንኙነት እንደ ቃሉ ሲሆን ነው። እርስ በርሳችን ያለን ግንኙነት እንደ ቃሉ ሲሆን ነው። አለዚያ እንግዲህ እንደ ቃሉ እየሄድን አይደለንም ማለት ነው። ማሰብ ማየት ይገባናል። እንግዲህ አሁን ወደ አፍሪካው በምንመለስበት ጊዜ ይሄ የእርስ በርስ ግንኙነቱ ጠቅላላ በአይሁድ ደረጃ ትልቅ ችግር ያለበት ነው ያለው። ክርስቲያን ነኝ የምለው ወንድሙን በወንድሙ ላይ በውሸት ሲመሰክር፣ አሁን እንደውም አፍሪካ ኢትዮጵያም ራሱ ለምን ወደ ኢትዮጵያ ሴኮ ምንድን ነው ብናነሳ የምናየውን እናነሳ። ምንድን ነው አሁን በኢትዮጵያ ብዙ ሚሊዮን ክርስቲያኖች አሉ። ወንጌላውያን አመኞች ነን የምንል እንኳን በአሁኑ ጊዜ ያለን የህይወት ሁኔታችን ማየት ይገባናል። እኛም አሁን የስርዓት ያለው በኃይል ያለው ባህላዊ የእምነት ቅናት ሆኖ ከእውነተኛ ህይወት የተለየን እንዳንሆን መጠንቀቅ ይገባናል። ራሳችንን ማየት ይገባናል። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል የእግዚአብሔር ቃል። ራሳችንን በየጊዜው ከእግዚአብሔር ቃል ጋር እየሄድን ነን ወይ የሚለው ነገር በግላችንም በቡድንም ጠቅላላ በማህበርም ደረጃ በሚመናን ደረጃ ማየት የሚገባን። በስም ስም አለ፣ ነገር ግን ሞታል የሚለው ቃል ይሄ በእኛ ህይወት ውስጥ መጥራት የለበት። አንዷ ቤተ ክርስቲያን የተባለችው ስም አለች ነገር ግን ሞትሻል ነው። ጥንት ህይወት ያለችዋ ቤተ ክርስቲያን ነበረች። ዛሬ ግን ያንን የቀደመውን ፍቅሯንና መታዘዟን መገዛቷን የጣለች ናት ማለት ነው። አቅጣጫዋን የሳተች የሆነች ቤተ ክርስቲያን ይገስጻታል። ጠንከር ባለ አገሳሰብ ስም አለ ነገር ግን ሞታል ይላል። ክርስቲያኖች እኛ በጌታ አዲስ የተወለድን እንደዛ መባል የለብን። እንደዛ እስክንባልም ድረስ በተሳሳተ አቅጣጫ እየሄድን የራሳችንን አካሄድ ብቻ ይዘን የእግዚአብሔርን አካሄድና ምክር ትተን እንደዛ መቀጠል የለብንም። ክርስትና ባህሉ ጌታን ማምለክ ሁሉ እንዳለ ሆኖ በህብረት የምናደርገው ነገር ሁሉ እንዳለ ሆኖ፣ ነገር ግን እውነተኛው እምነቱ ያልተለየው ባህሉ የክርስትና ባህሉ እንዳለ ሆኖ ነገር ግን ባህል ብቻ ሆኖ ህይወት የሌለበት አምልኮ እንዳይሆን ማለት ነው። አምልኳችን በቃልና በአንደበት ብቻ የሆነ ተግባር የሌለበት አምልኮም እንዳይሆን ማለት ነው። ምክንያቱም በቀደሙ ዘመናት የነበሩት በሐዋርያት ዘመን በተግባር ነው ጌታን ያመለኩት። መንፈስ ቅዱስም ከነሱ ጋር የሆነው ከዚህ የተነሳ ነው። እነ ሙሴም በተግባር ጌታን በመታዘዛቸው ነው የእግዚአብሔር ኃይል በነሱ ላይ የተገለጠው። ሌሎቹም በዘመናቸው የእግዚአብሔርን ክብር አሳይተው ያለፉ ማለት ነው። የእኛም ህይወት ክርስትና ህይወት ነው እንጂ ቲዮሪ አይደለም፣ ወሬ አይደለም፣ ተግባር ነው። በተግባር ስንኖር ነው በዓለም ላይ ተጽዕኖ ማሳደር የምንችለው። እግዚአብሔር በቃሉ ባስቀመጠው መሰረት ስንመላለስ ኢየሱስ ክርስቶስ እንዳስተማረን እንደ ሐዋርያት ትምህርት እንደ ኢየሱስ ክርስቶስ ትምህርት ሐዋርያትም ያንን ተቀብለው የበለጠ ኖረውበት እንዳለፉት ስንመላለስ ነው በዓለም ላይ ተጽዕኖ ማሳደር የምንችለው እንጂ በቃል ብዛት በንግግር ብዛት አይደለም። ስንኖር ግን ብዙ ስለ ኢየሱስ መናገር ይገባናል። ያ እግዚአብሔር ደግሞ ከእኛ የሚፈልገው ነው። ማገልገል ይገባናል። መስበክ ማስተማር ይገባናል። ጾምና ጸሎቱ ተጠናክሮ መቀጠል፣ መጽሐፍቱን ማንበቡበት ይሄ ሳይቋረጥ መቀጠል ያለበት ነው። ይሄ ሁሉ ግን ተግባራዊ ህይወት እንድንኖር ወደዛ ይበለጥ የሚገፋፋል እንጂ ስርዓት ብቻ በሆነ መንገድ ኃጢአትን እየሰራን እየተሸፋፈን እየተበዳደርን የምንቀጥልበትን ምክንያት የሚሰጥ መሆን የለበት። እነዚህ ነገሮች ሁሉ አስፈላጊ ሆነው ግን ወደ እውነተኛው ህይወት ማምጣታችንን እየጸለይን እየጾምን እያስተማርን እየሰበክን ያንን ደግሞ እኛም በህይወታችን የሚካይበት ማለት ነው። እንግዲህ አሁን በኢትዮጵያ ውስጥ አፍሪካ አብዛኛው ይሄ አይነት ችግር አለ ብያለሁ። በኢትዮጵያም አሁን ወንጌላውያን አማኞች የጥንቱ አይነት እምነት አለን ወይ የጥንቱ አይነት መሰጠት አለን ወይ ይህን ልና ይገባናል። እንደ ይሄ ሰው ምን እያለ ነው? ይሄ እኮ እየደፈረ ነው ብላ እንዳትሉኝ ቅርታ ጠይቃለሁ። እንደዛ አይደለም ግን የበለጠ እንድንጠናከር ነው። በክርስቶስ ኢየሱስ ባለ ሊሆን የበለጠ ጌታ የሰጠንን የወንጌልን ተልዕኮ እንድንወጣ ነው እና ክርስቲያኖች ድሮ በሙስና ውስጥ መግባት ፈጽሞ የማይታሰብ ነው። ፍቅር ለክርስቲያኖች አንድ ቁጥር ነው። የእርስ በርስ ግንኙነትም ከጌታም ጋር ያለ ግንኙነት የተሟላ ነበር። ነገር ግን አሁን ቁጥራችን እጅግ ብዙ ሆኖ እያለ ያንን ተጽዕኖ ማድረግ ያልቻልንበት ምክንያት ተግባራዊ ሕይወት መኖራችንን እየተውን ነው ማለት ነው። አሁን ክርስቲያን ሽማግሌ አው ብዙ ቦታ በብዙ ሚሊዮን የምንቆጠር ስለሆን በየቦታ በአስተዳደር ውስጥ እንካፈላለን። በሙያ ስራም ደግሞ ከፍተኛ ደረጃ ደርሰናል፣ ተምረናል። በአንድም በሌላም መንገድ በዓለም ተጽዕኖ ማሳደር የምንችልበት በምድራዊ እውቀትም በቴክኖሎጂው በሕጉም በሁሉም እግዚአብሔር ሰጥቶናል ማሳደር እንችላለን ማለት ነው። ነገር ግን እያሳደርን ነን ወይ? አስተዳደሩ ውስጥ የገቡት ክርስቲያኖች ጉቦ ሲበሏል። አሁን ብዙ ቦታ ጉቦ መብላት የሐሰት ምስክር፣ በቡድን በዘረኝነት ውስጥ ገብተው የክርስቶስ ኢየሱስን ሰማያዊን ፍቅር ማደፍረትና ማሰላት፣ መጮቆን፣ ፍርደ ገምድልነት ክርስቲያኖቹ ጋር የለ ማለት ይቻላል በአሁኑ ጊዜ። በኢትዮጵያ እንኳን ይህ ነገር አሁን በብዙ ቦታ ክርስቲያን ነው እየተባለ ሌላ ቦታ ክርስቲያን ምድር ተብለን እኮ ይሄ የወንጌላውያን አብያተ ክርስቲያናት ለምሳሌ ወሰድኩ እንጂ ሌላው ቤተ እምነትም ውስጥም ሁላችንም ክርስቲያን የምንባል ራሳችንን እንድናይ ነው። በትክክል ክርስቶስ ኢየሱስ እንዳስተማረን እየኖርን ነው ያለ ነው። ሰማያዊ ግንኙነቱ ጤናማ ነው እኛ ክርስቲያኖች የምንባል? እንደገና ደግሞ የእርስ በርስ ግንኙነታችን ጤናማ ነው ወይ? ይህን ስንጠይቅ እንግዲህ ሁለቱም ጋር እየተዛነፈ ያለ ነገር እንዳለ ነው ምናየው። የእስራኤል ልጆች ይህንን እንዳደርጉ ጌታ እግዚአብሔር ሕጉን በባሪያዎቹ በኩል ሰጥቷቸው ነበረ። ነገር ግን እርስ በርስ አንዱ ሌላ ባህሪ አድርጎ የሚገዛበት አንዱ ሌላው የሚጨቁንበት የሚዘርፍበት የሚረግጥበት ሁኔታ በነበረበት ጊዜ እግዚአብሔር ብዙ ጊዜ ያንን ደግሞ በምሬት ይህንን አስተካክሎ እያለ አንዳንድ ጊዜም ደግሞ በዚህ ምክንያት እየተቆጣ እየቀጣቸው የነበረበት ሁኔታ ይታወቃል። ዛሬም ክርስቲያኖች ሆነን ይህንን እግዚአብሔር በቃሉ የሰጠን ነገር እየታዘዝን ነው ወይ ያለ ነው? እግዚአብሔርን እያስከበርን ነው ያለ ነው ወይ? ምን ማንሳት ይገባናል? ጌታን በሙሉ ኃይላችን፣ በሙሉ ልባችን፣ በሙሉ ፈቃዳችን ይሄ ላይ ያለው ግንኙነት ብንወድ እነዚህ ነገሮች ለእኛ ፈተና ባልሆኑ ነበር። ወንድሞቻችንን መውደድ፣ እነሱን አለመግፋት፣ የእሱን ፈቃድ ካላልፈን በሌሎች ላይ ግፍ መፈጸም ባልሆንልን ነበረ። ነገር ግን ነገሩ ጉድለት እንዳለ ነው የሚታየው። አሁን ብዙ ቦታ ይሄ ነገር አለ። ይሄ ምንም እንደው በእውነት በግልጽ ካልተነጋገርም ፈውስን እንዲመጣ ለመጸለይም እኮ እርስ በርስ ተመካክለን ለማረምም እኮ በግልጽ መነጋገር ያስፈልጋል። እንደውም አንዳንድ ክርስቲያኖች ይሄ ነገር በዛ እንዴት ይነሳል፣ ይሄ በክርስቲያኖች መካከል እንዴት ይነሳል፣ እንዴት ይባላል፣ እንዴት እንነጋገራለን ይላሉ። ያለውን እንዴት አንነጋገርም? ይሄ እኮ በሌላ በኩል እኮ የሚሰራውን በግልጽ የሚታየው ነገር ካላነሳንና ካልተነጋገርን ቆይ እየከፋ ነው የሚቀጥለው። ከተነጋገርን ቢያንስ እርስ በርሳችን ተመካክረን ወደ ጸሎትም ደግሞ ወደ ለማረምም የእግዚአብሔር ጸጋ ወደ መጠየቅ ወደ መጸጸት ያመጣናል። ይህንን ለምን አናነሳ? ማንሳት አለብን እንጂ ጌታ እኮ ያችን ቤተ ክርስቲያን ስም አለሽ ግን ሞተሻል፣ ስም አለ ግን ሞት አልኩ የምለው እኮ ከሞት እንዲድን እኮ ነው፣ ተጸጽቶ እንዲመለስ ነው እኮ። አሁን ተግባሩ ሁሉ እየተበላሸና ጠቅላላ እንዲህ አይነት ጉስቁልና በእግዚአብሔር ሕዝብ መካከል ከነሱ የሚጠበቀው ነገር ሳይሆን ሲቀር ካልተነጋገርን እኮ ያ እየተስፋፋ ይሄዳል። ብንነጋገር ቢያንስ ቢያንስ የሚመለሱ ብዙዎቹ ይኖራሉ። እኛም አምላካችንን በመፍራት ስህተታችን ወደ ማረም ልንመታ እንችላለን። ካልተነጋገርን ግን ይሄ እንዳለ ነው የሚሆነው። ማለት አንዱ እንግዲህ ይሄ ነው አይነሳ ድባቴ ትልቅ ባጭ አለ መግል ይዟል እሱን ነካ ብታደርግ ያመኛል ባክን አትልካ እንደመባል ማለት ነው። ነገር ግን ለዚህ ባጭ መድኃኒት ቢሰጥ ይፈውሰዋል። ካስፈለገ መለሰኛ ቀዶ ጥገናም ተደርጎ ባጩ ቢፈወሰው በህይወት ይኖራል። ካልተነካ ባጩ ለጊዜው ያለውን መነካትን ከፈራ መጨረሻ ባጩ ሰውየውን ይገለዋል። በህይወት መኖር ይሻላል ወይስ መሞት ይሻላል? ተነክቶ ብን በህይወት ብንኖር አይሻልም? በኢትዮጵያም ባለ ቤተ ክርስቲያን ክርስቲያኖች ሆነን ወንጌላውያን አማኞችም ሆነን ሌላውም የቤተ እምነት ሁሉ ክርስቲያን የሚለው የክርስትና ስም በእኛ እስከተጠራ ድረስ ይሄ የኢየሱስ ክርስቶስ ህግና ስርዓት ባህሉ የእርስ በርስ ባለን ግንኙነት ከእግዚአብሔር ጋር ባለን ግንኙነት በትክክል በህይወታችን መታየት አለበት። ክርስቲያን እኮ ማለት በተግባር ኢየሱስን የሚመስል ማለት ነው። የኢየሱስ ክርስቶስ ደቀ መዝሙር እሱን የሚከተል ማለት ነው። ከዛ ያለፈ እኮ ትርጉም የለው። አለዚያ ባህላዊ እምነት ባህላዊ ክርስትና ይሆንና ህይወት የሌለበት ይሆናል ማለት ነው። የራሳችን የክርስትና ባህል ጥሩ የሆነው እንዳለ እንዳይኖር መናገር አይደል? ያ እንዳለ መቀጠል አለበት። ግን ከዛም ያለፈ ህይወት ባህል ጥሩ ባህል እንዳለ ሆኖ ህይወት ደግሞ መኖር አለበት። ይሄ ነው እንግዲህ አሁን ይሄ ነው ብዙ እንግዲህ በዚህ አይነት መልክ በዚህ አይነት ሁኔታ ብዙዎቹ ከክርስቶስ ኢየሱስ ወንጌል በስም እምነት አለ ግን ክፍሰናል። እንዲያውም ኃጢአትን ከመለማመድ የተነሳ የምናደርገው ነገር በየጊዜው ስለምናደርግ ለምዶብን የሰማት ነገር እንኳን አናሳይም። እኔ ብዙ ክርስቲያን በበዛበት ቦታ ያየሁት ይሄ ነው። የህሊና ነገር እንኳን ትተናል ማለት ነው። መጣምሳዊ አካሄድ እንኳን ባይሆን መጣምሳዊ አካሄድ መከተል እንኳን ባይሆን እንዴት የሰው እግዚአብሔር የሰጠውን ህሊና ስቶ ደፍሮ ወንድም ወንድሙን እየገደለ እንዴት ይኖራል? እንግዲህ ይሄ አለ። ይሄ በአብዛኛው የአፍሪካ ምድር የተለመደ አፍሪካ በዚህ አይነት ጉስቁልና ታወራለች። ይሄ ኢትዮጵያም ከዚህ ነጻ አይደለችም። ሌላው የዓለም ህዝብ ኢትዮጵያ የክርስቲያን ምድር ናት እያለ በእኛ ይመካል። እኛ ጋር ግን ችግር አለ። እስራኤል የእግዚአብሔር ህዝብ የእግዚአብሔር አገር ተብሎ ነገር ግን እነሱም አንዳንዴ ከጣዖት አምላኪዎች ጋር የተስማሙ የእነሱን ትምህርት እየወሰዱ እግዚአብሔርን እንደሚበድሉ ማለት ነው። ብዙ እያወቀ ድፍረት የድፍረት ኃጢአት ማለት ነው። እንደዚሁም ይሄ አለ። በተለይም ይሄ የወንጌሉን እውነት በትክክል ተረዳን ከምንል ይሄ ነገር ከመጣ ይሄ እጅግ አደገኛ ነው። ሌሎቹ ሲረዱ የበለጠ ጌታን ወደ ማክበር ይመጣሉ ልንል እንችላለን። እኛ ተረድተናል የምንል ግን ይህንን የምናደርግ ና ይህን ስናደርግ የምንገኝ ከሆነ እንግዲህ ምንድን ነው የሚሆነው? አሁን ወደ ተሐድሶ መምጣት ያለብን ይመስለናል። ወደ እውነተኛው አምልኮ፣ ወደ ሐዋርያት አምልኮ መምጣት ያለብን ጊዜ ይመስለናል። ድካማችንን ተቀብለን በእግዚአብሔር ፊት መውደቅ እና ማደስ የሚገባን ዘመን ይመስለኛል። ስንፍናችንን በእግዚአብሔር ፊት መግለጥ ይገባናል። በእግዚአብሔር ፊት መውደቅ ይገባናል። ኃጢአት ሰርተናል፣ በድለናል ብለን አምላካችን እንድራራልን በእኛም ላይ ታላቅ ነገር መስራት ይችል መጀመሪያ ራሳችን እንድንድን እና ወደ ህይወት ተመልሰን ከዛ ደግሞ ለሌሎች የመዳን ምክንያት እንድንሆን ማለት ነው። ከወዴት እንደ ውደቅ አስብ እኮ ነው ምለው እግዚአብሔር። ስለዚህ የዚህ ሰባቱ አብያተ ክርስቲያናት ገለጹት ለእኛ ጥሩ ትምህርት ናቸው። እያንዳንዱ ጉድለት ያለበት አለ። ጉድለት ያለበት ጉድለቱን እኛ ያስተካክል። የወደ ያለበትን ማሰማት ገብቶታል። ወንገሩ ገብቶት ግን ነው እኮ ገብቶት ነው ያጠፋ ያለው። ላልገባው ደግሞ እንዲገባው ደግሞ ከእግዚአብሔር ቃል ምን ይማራሉ ብሎ የተለያየ እምነት እንግዲህ ጌታ ኢየሱስን እንግዲህ እናመልካለን የምንል ከነዚህ በአንዱ በየትኛው ውስጥ እንዳለን ራሳችን ማየት ይገባናል። በትክክል መጽሐፍ ቅዱሳዊ ክርስትናው ገብቶናል ወይ እየኖርንበት ነው ወይ ያለ ነው ብለን ልንጠይቅ ይገባናል። የገባን ደግሞ እየኖርንበት ነው ወይ እንደምናገረው እየኖርንበት ነው ወይ ኢየሱስን እያስከበር ነው ወይ ነው ብለን መጠየቅ ይገባናል። ከእግዚአብሔር ጋር ያለን ግንኙነት እንደ መጽሐፍ ቅዱስ ሀሳብ ነው ወይ፣ እርስ በርሳችን ያለን ግንኙነት እንደ መጽሐፍ ቅዱስ ሀሳብ ነው ወይ ብለን ልንጠይቅ ይገባናል። ሁለቱም ክርስቲያኖች ማለት ነው። እዚህ ላይ ባለፈውም ትምህርቴን እንደተናገርኩት የስም ጉዳይ አይደለም። ከተለያየ ቤተ ክርስቲያን ቤተ እምነት የሆኑ ሰዎች ከየትኛው የእግዚአብሔርን መንግስት የሚወርሱ ይኖራሉ የማይወርሱ ይኖራል? የሚወርሰው ማን ነው? እንደ እግዚአብሔር ቃል እግዚአብሔርን የሚያምን። የማይወርሰው ማን ነው? በስም ክርስትናን ይዞ ነገር ግን እንደ እግዚአብሔር ቃል የማይኖር ማለት ነው። ይሄ እዚህ ላይ እኔ ቤተክርስቲያን እንዲህ ነኝ እኔ እንደዚህ ነኝ ብለን የምንመካበት ጉዳይ አይኖርም። የትም ቦታ ሆነው ከቤተ እምነቶቹ ውስጥ የሚድኑ አሉ፣ የማይድኑ አሉ። እንግዲህ ቤተ እምነቶቹ ደግሞ የሚምሉ የሚድኑት እንዲበዙ የእግዚአብሔርን ቃል በትክክል ማስተማርና እንዲኖሩ ማስተማር ያስፈልጋል። ካወቁ በኋላ ቀጥለው ቢያጠፉ ተጠያቂነት ለዛ ተምሮ ላልተመለሰ ነው ማለት ነው። ይሄ ነው እንግዲህ ይህንን ልናስብ ይገባናል ወገኖች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ትንቢት የእግዚአብሔር ክብርና ኃይል በኢትዮጵያ ምድር በኃይል የሚወጣው እኛ ወደዚህ ወደ መጽሐፍ ቅዱሳዊ መታዘዝና መገዛት እግዚአብሔርን ወደ ማወቅ ስንመጣ ያኔ ይተገበራል። ያኔ ዓለም ከኛ ድንቅ ነገርን የእግዚአብሔርን ስራ ያያል። ይህን መጀመሪያ እኛ ራሳችን በዚህ መልክ ራሳችን ለጌታ ስንሰጥ የጋነብ ልጆች የማይቋቋሙት የነ ሙሴና የነ ኤልያስ የነ አብርሃም እነዚህ የነ ጳውሎስ አገልግሎት የመንፈስ ቅዱስ ኃይል ያለበት አገልግሎት ያለ በግልጽ ይታያል። ለኢትዮጵያውያንም ይታያል፣ ለዓለምም ይታያል። ግን መጀመሪያ ከዛ በፊት መጽሐፍ ቅዱሳዊ ክርስትናን ለመኖር መታዘዙ መቅደም አለበት። መታዘዝ ከሌለ መገፋፋት ካለ የእርስ በርስ ግንኙነትም ከተበላሸ ለዚህ አይነት ስራው እንቅፋት ነው። እንግዲህ ይህ ነው ያው ቅድም ያልኳችን ነጥብ እናገራለሁ። የእርስ በርስ ግንኙነታችን በኢትዮጵያ ምድር በአፍሪካ የተበላሸ አብዛኛው ማለት ነው። እዚህ አሁን በሚራቡና በሌላው አብዛኛው ጥሩ ሆኖ ሳለ የዚህ እርስ በርስ ግንኙነቱ እርስ በርስ ያለው ሁኔታ ጥሩ ሆኖ በዛ በኩል ተስተካክሎ እግዚአብሔርን ደግሞ የቨርቲካል ሪሌሽንሽፑ ነው ለነሱ አሁን ችግር እየሆነ ያለው። እኛ ጋር ደግሞ ቨርቲካል ሪሌሽንሽፓችን አለ እያል ነው፣ ግን እርስ በርሳችን ደግሞ ያንን እያፈረስን ነው ያለ ባለን ግንኙነት። የእግዚአብሔርን መንግስት የምንወርሰው ሁለቱም ሲስተካከሉ ስለሆነ ሁለቱም እንዲሟሉ ሁለቱም በሁለቱም በኩል ያለው ድክመት ሲስተካከል ነው። በምድር ላይ እግዚአብሔርን የሚያመልክ ሰው በዝቶ አብዛኛው ህዝብ እግዚአብሔርን ከእግዚአብሔር ጋር ወደ መንገስና የእግዚአብሔር መንግስት ወደ መረት መምጣት የሚችለው። በእኛ ጋር እንግዲህ ያለው ይሄ ነው። ቅድም መጥቀስ እንደጀመርኩት ክርስቲያኖች ባሉበት ቦታ ጉቦ ይበላሉ። ክርስቲያኖች ባሉበት ቦታ የውሸት ምስክርነት አለ፣ አማራጭ መቀበል አለ፣ ምልጃ መቀበል አለ። ክርስቲያኖች በኃላፊነት በሚሰሩበት ቦታ ግፍ የተሰራበት ሁኔታ አለ። ምክንያቱም እግዚአብሔርን መፍራት ጎድሏል። በቃል የኖርን እያልን አይደለም። መንፈስ ቅዱስ ለሰጠን ህሊና እየተገዛን አይደለም። ህሊናችንን እንኳን የህሊናችንን ወቀሳ እንኳን መስማት ወደ ማንፈቅድበት ደረጃ የደረስን ይመስለኛል። ክርስቲያኖች ሆነን ሳለን ጎሰኞች ነን፣ ዘረኞች ነን፣ ጠባቦች ነን። ፍትህን በዚህም በኩል እያጓደልን ነው። ለአንዱ ፍትህ ለሚወዱት ለማይወዱ ደግሞ ፍትህ እንዲጓደል እያደረግን ነው ያለ ነው። በጎሰኝነትና በዘረኝነት በጠባብ አመለካከት ይህን ስል የሰዎች የብሔረሰቦች መብት የግለሰቦች መብት ከመጠበቅ ምክንያቱም ብሔረሰብንም ያመጣው እግዚአብሔር ስለሆነ ትክክለኛ የሆነ መብታቸው መጠበቅ ይሄ ከእግዚአብሔር አሳብ ጋር የሚጋጭ አይደለም። ነገር ግን ከዚህ አልፎ ተርፎ ራስ ወዳድነት ከመጣ ዘረኝነት ራስ ወዳድነት ነው። ዘረኝነት ማለት በጎ የሆነው ነገር ለ ለእኔ ዘር ብቻ ይሁን ለሌላው አይሁን የሚልም ያለበት አንደምታ ያለበት ይመስላል። እሱ ከሆነ የእግዚአብሔርን ፈቃድ ተላልፈናል። ራስ ወዳድነት የዚህ አይነት ነገር ካለ ፍርደ ገምድሎች እንሆናለን። ፍትህ አይኖርም፣ ቅንነት አይኖርም፣ ለሌሎቹ በጎ ማድረግ ይከብደናል፣ እናተራምሳለን። አንዱ ሌላውን ሲገፋ ሌላው መልሶ መግፋት ይመጣል። እርስ በርስ ደግሞ መገዳደል፣ መጨካከል፣ ጥላቻ፣ መራራ፣ መራራቅ፣ መራራ የሆነ ጥላቻ ይመጣል። በዘር ጥላቻ ምክንያት አንዱን ሲገፋ ሌላው መግፋት ይጀምራል። ያን ጥላቻና ሽኩቻ ትግል እግዚአብሔር የማይከብርበት አይነት ሌላ የጥፋት ትግል ይመጣል ማለት ነው። ይጠፋል ማለት ነው። እንግዲህ እርስ በርስ ያለንን ግንኙነታችን ጌታ ወንድሜን እንደ ራሴ ውደድ፣ የሚያየውን ወንድሙን የሚጠላ የማያውን እግዚአብሔር እንዴት ወዳለው ይላል የሚለውን እኮ ይሄንን እኮ የእግዚአብሔርን ይሄንን ወርቃማውን መርስ እየጣቅን ነው ማለት ነው። ያ ማለት ለራሳችን ጎሳ በጎ አናድርግ እኮ ማለት አይደለም። ለራሳችንም ጎሳ፣ ለራሳችንም ቤተሰብ፣ ለስጋ ዘመድም የስጋ ዘመድ ላልሆነ እንደገና ለራስ ጎሳ በጎ እናድርግ፣ ለሰው ልጅ ሁሉ በጎ እናድርግ። ግን ተመሳሳይ የሆነው ነገር ለሌላውም እናድርግ እኮ ነው የእግዚአብሔር ቃል። የራሴን ዝም ብለህ በድል አይልም የእግዚአብሔር ቃል። ይህንን በግልጽ ነው የምናገረው። የሰው ልጅ ወንድሜን ስል እኮ የስጋ ዘመዴንም የራሴ ጎሳ የሆነውንም ያልሆነውንም ጭምር ማለት እኮ ነው። የሰው ልጅ ሁሉ ማለት ነው። ነገር ግን ይህንን ስንጥስ እርስ በርሳችን ስንናቆር፣ ስንጣላ፣ ስንታገል፣ ስንገዳደል፣ ስንሰነካከል እንኖራለን። ዘረኝነት በዚህ ዘመን የዲያብሎስ አንደኛ ትልቁ መሳሪያ ነው። ይሄ መጠነ ሰፊ ጥፋት የሚያመጣ መሳሪያ ነው ለሰይጣን። ይሄ ማስ ዲስትራክሽን በእንግሊዝኛ የሚባለው ማለት ነው የሚያመጣ እንደ ኒውክሌር ቦምብ ብዙዎቹን የሚያጠፋ መሳሪያ ነው ዘረኝ። ምን አለ ሌላው ይብላ እኔም ልብላ፣ ሌላው ይደሰት እኔም ልደሰት፣ ሌላው ሰላምን ያገኝ እኔም ሰላምን ላገኝ። ለምን አብረን ያን ነገር በጎ ነገር አናደርግም? ምንድን ነው ችግሩ? አሁን እኮ ስንጠብ እኮ የራሳችንን በረከት እየጠፋን ነው ያለ ነው። ያለ ተነተ ሌላውን እንገፋለን። ያ የገፋ ነው ደግሞ መልሶ መግፋቱ ይገፋል። አሁን እንግዲህ ትርምስና የማህበረሰብ የፍቅር መጉደል እና እርስ በርስ መጨካከል መጣ ማለት ነው። እና አሁን ይሄ ነው በአፍሪካ ውስጥ በኢትዮጵያ ማለት እኚህ ወገኖች እኛ የኢየሱስ ወገን ሆነን ይሄንን ከሚያደርጉ ሰዎች ጋር አንስማማ። ማድረግ ባንችል ቢያንስ ራሳችን ከዚህ እንጠብቅ። ከዛ እንደማንስማማ እንግለጽ። ከዛ እንዲህ ብሎ የሚቀጥለው መጨረሻ ላይ ያው የክፉ ነገር ውጤቱ መምጣቱ አይቀርም። ቢያንስ ይህን እናድርግ። ብንችል በስፋት እናስተምር ከዚህ ነጻ እንድንወጣ። እሱም በአፍ ሳይሆን በተግባር ዘረኛ ለመሆናችንን እንተግብር። ዘረኛ መሆን ማለት እኮ የዛን ቋንቋ መናገር ማለት አይደለም። ይሄ በቋንቋ አንዳንድ ጊዜ ቋንቋ በቋንቋ ስንናገር ይሄ ዘረኛ ነው እንላለን። ቋንቋም ችግር የለበትም። እግዚአብሔር እኮ ነው ለሰው ልጅ ይሄ የመጣ ነገር ቋንቋ መናገሩ አይደለም። ማንም የራሱን ቋንቋ መናገሩ ለሌላ ዓላማ አይጠቀምበት እንጂ መብቱ ነው። እግዚአብሔርም የሰጠው መብት ነው። ተፈጥሯዊ መብት ነው። ሕጋዊ መብት ነው። ሰብአዊ መብትም ነው ሰው የራሱን ቋንቋ መጠቀም። እሱ አይደለም ችግሩ። ነገር ግን በአሁኑ ዘመን የራሳችን ቋንቋ እየተናገርን በቋንቋችን ነው ኢቭን ሌላው ቀርቶ እነዛን በቋንቋችን የምንናገሩ ሰዎችን እኮ እየቸኮል ነው ያለ እያታለልን ነው ያለ ነው። በቋንቋችን ቋንቋ መናገሩ አይደለም። ቋንቋ የምናገር ይሄ መብታችን ነው። ነገር ግን ቋንቋን የመከፋፈል ምክንያት አናድርግ። ቋንቋን የመቸኮል ምክንያት አናድርግ። ቋንቋን የጥላቻ ምክንያት አናድርግ። ቋንቋን የመበደል ምክንያት አናድርግ።